Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት መርሃ ግብራችንን ጀምረናል። አስተናጋጃችሁ ኤደን ገረመው ሲሆን ከኤልያስ አስማረ ጋር አብራችሁ ቆያለሁ። በሳምንት ውስጥ ከተሰሙና በድጋሚ በተሰማቸው መልካም ናቸው ብለን ያሰብናቸውን ደግመን ይዘንላችኋል። ለመጀመሪያው እንግዳችን ዮናታን በቀለ ይሰኛል። ብዙም ባልተለመደ የእንጉዳይ ማብቀል ስራ ውስጥ የተሰማራው ሺታኪ ድርጅት መስራች ነው። የዛሬ 9 ዓመት የሐዋሳ ዩኒቨርሲቲ የድረ ምረቃ ተማሪ በነበረበት ሰዓት የጀመረው ስራ ተለያዩ የዓለም ከተሞች እየተዟዟረ ልምድ የሚቀስምበትን መልካም እድል ፈጥሮለታል። ሀብታሙ ስዩም ከዮናታን ጋር አጭር ቆይታ አድርጓል፣ እንደሚከተለው ይቀርባል።
ሐዋሳ ዩኒቨርሲቲ ማስተርሴን የዛሬ 9 ዓመት እየተማርኩኝ እያለ እንደ አጋጣሚ ሆኖ ላብራቶሪ ላይ ቲሹ ካልቸር ሲሰራ ይሁን ኖርማል በሆርቲካልቸር ማስተርሴን እየሰራሁ ነበር ያኔ። ግን መሽሩም ማይክሮኦርጋኒዝም እንደሆነ አላውቅም ነበር። ስለዚህ ይሄ ያስገረመኝ ጀምር በኋላ ላይ ሳነብገን ኢትዮጵያ በሚሊዮን የሚቆጠር ዶላር ኢንቨስት አድርጋ መሽሩም እንደምታስመጣ ከትንሹ ፔኒሲሊን ጀምሮ በጣም ትላልቅ የምንላቸው የካንሰር መድኃኒቶች ከመሽሩም እንደሚዘጋጁ፣ አትክልትም እንስሳም ያለው የኒውትሪየንት ኮንቴንት ከማንም ጋር መሽሩም እንደሚበልጥ፣ እንዲሁም ስጋ ማለቱ በተለይ የስጋ አፉ ውስጥ ያለው ኢንዛይም ስጋንና መሽሩም የሚለየው አንድ መሆኑን፣ ስለዚህ አሰራሩ ተስተካክሎ ኮምፕሊትሊ ስጋን ሰብስቲቱት ማድረግ መቻሉን፣ ካንሰር ታማሚዎች በጣም የሚመከር መሆኑን ከለ ፕሬዠር ላለባቸው ኮሌስትሮል ነው። እነዚህን ሳይ ፋይናት መሽሩምን ለምን አናመርተ አላመርተውም ወደሚለው ስሜት ገባው። ትምህርቴን ማስተርሴን ሪሰርቼን ተርቴ ግን ፕሬዘንት ሳላረግ ተከራይቼ ለመጀመር ፈለግ። ይሄ ነው የደመርኩበት ሁኔታ።
በእንጉዳይ ማብቀል ስራ የሚሰማሩ ሰዎች ያን ያክል የበዙ እንዳልሆኑ ይነገራል። ይሄ የሆነበት ምክንያቱ ምንድን ነው? ስራው ልፋት ያለው ነው ወይንስ ኢትዮጵያ የአየር ሁኔታዋ ለዚህ ምርት ምቹ አይደለም?
በጣም የሚገርምህ ኖርማሊ በጣም የተለያዩ ሀገራት ላይ ያሉ እንጉዳይ ማመቻዎችን ጎብኝቻለሁ። እናንተን በኦልሞስት 30 ከተሞች ላይ አሜሪካን አይቻቸዋለሁ ማመቻዎችን። ግን የሚገርመው ሙሉ ለሙሉ ኤሌክትሪካል ሲስተም አድርገው የሚጠቀሙት በጣም ትላልቅ ኤሌክትሪክ የሚጠቀሙት የአዲስ አበባና ዙሪያውን ቴምፕሬቸር ፎርም ለማድረግ ነው። እንዲሁም ያለውን የአየር ሁኔታ ማለት ነው። ፖቴንሻል አለን መሹምን በቀላሉ ግሮ በፕሮዳክሽን ሲስተሙ ላይ መደባበቅ አለ። ውጭ ሀገርም ይደብቀዋል ሰው። ቢዝነሱ አሁን ላይ ገና ወደ ኤክስፖርት ተነስቶ ነው አሁን ኦልሞስት ወደ 50 ቢሊዮን ዶላር የሚንቀሳቀስበት። ሰው እነዚህ ካምፓኒዎች እጅግ ትልቅ ምርት ያመርታሉ። ግን መሹም በቀላሉ የሚመረት ስለሆነ አብዛኛውን ጊዜ የቴክኖሎጂና የአመራረት አደባበቅ መደበቅ፣ እንዲሁም ፐብሊሽ የሚሆኑትም ላይ በጣም የትልቅ አይነት አሰራር የመልቀቅ እና ግራ የማጋባት ሁኔታ አለ። ተመሳሳይ ነው ሰርች ያኔ ካየሁት በኋላ ወደ ማንበቱ ስገባ በጣም ብዙ ጊዜ ፌል አድርጌ ነበር። መደባበቁ ስላለ ማንም ሊያሳይ ፈቃደኛ አልነበረም። ሁለተኛው በመሹም ላይ ያለው የዘር ችግር ነው። እንግዲህ እንደምታውቀው ኬንያና ኡጋንዳ ታንዛኒያም ወደ ማምረቱ በስፋት ለመግባት እየሰሩ ነው። ግን አብዛኛውን ጊዜ ከቻይና ነው ኢምፖርት የሚደረገው ዘሩ። ኢትዮጵያ ውስጥ ደግሞ ከቻይና ዘር ኢምፖርት ከተደረገ ግድ በአግሪካልቸር ሴንተር ሰርች ሴንተር ማለት አለበት። ሰው ጥሩ አይደለም። ግን ቲሹ ካልቸር መስራት የሚያስችል ቴክኖሎጂ ያላቸው የተወሰኑ ኢንስቲትዩሽኖች ነበሩ። ሰው እንዲሁ ግን አብዛኛዎቹ ነገር ሞዲፋይ ተደርጎ ማምረት እንችል ነበር እንሳም ነበር። ሰው ይሄ ቬሪ ቢግ ቻሌንጅ ነው። አሁን ላይ ምናልባት ይሄ ነገር በተለይ የኤስኤስቲቲ ፋውንዴሽን እና ኮድ ፋሚሊ ፋውንዴሽን የአይዋ ከዩኒቨርሲቲ ኦፍ አይዋን ጨምሮ ባደረጉልን ነገር ይሄ የላብራቶሪውን ቆንጆ ተደርጎ ኢቨን ከኡጋንዳም ዘር ከኛ የሚወስድበትን አይነት ማድረግ የቻልንበት ጊዜ ላይ ደርሰናል። ግን ከዚህ በፊት የነበሩት እነዚህ ትላልቅ ችግሮች ናቸው። ሌላው በጣም ሰው መሽሩም በጣም ሸልፍ ላይፍ ትንሽ ነው። ሰው ቶሎ ወደ ማርኬት መሄድ አለበት። ማርኬትን ሄደ በኋላ በፎም ነው መታሸግ አለበት። እንደገና ደግሞ ሂሚዲቲ ሜንቴን የሚያደርግ ፍሪጅስ መቀመጥ አለበት። የቀናት እድሜ እንዲኖረው ድራይ ከሆነ በኋላ ህብረተሰባችን ያንን መጠቀም ብዙ አለበም። ስለዚህ ይህም አንዱ ሌላው ቻሌንጅ ነበር። ስለዚህ እነዚህ መሰረታዊ የነበሩት በእንጉዳይ ላይ ችግሮች ነበሩ።
ዮናታን፣ ከሁለት ዓመት በፊት ይመስለኛል እዚህ ዋሽንግተን ዲሲ በተዘጋጀው ያሊ በሚሰኘው የወጣት አፍሪካዊ መሪዎች መርሃ ግብር ተሳታፊ ነበርክ። ከዚያ ያገኘኸው ልምድና እውቀት በስራህ ላይ እንዴት እያዋልከው ነው?
በጣም ኖርማሊ ማንዴላ ዋሽንግተን ፌሎውሺፕ በጣም የፕሮፌሽናል ታሪክ እንደገና ደግሞ የቢዝነሱንም እንደ ካምፓኒ የለወጠ ሂደት ነው። ስለዚህ ማንዴላ ፌሎውሺፕ በጣም እጅግ የረዱን በአፍሪካ ላይ ያሉ ወጣት የቢዝነስ መሪዎችን በተለይ ሌሎችን መገናኘት የቻልኩበት ነው። እንግዲህ በዚህም የተነሳ አሁን ላይ የተለያዩ ሀገራት ኖርማል የምሽሩም ምርቶችን ጨምሮ በአፍሪካ ሀገራት ለመላክ የምንችልባቸውን ስራዎች መስራት ያስቻለኝ አንዱ ነው። ሌላው ደግሞ ከአሜሪካ ኢንስቲትዩሽኖች ጋር አሁን ለምሳሌ ከዛ የነበርኩበት ዩኒቨርሲቲ ኦፍ አይዋ ቢዝነስ ሊደርሽፕ እዛ ላይ መማር ችያለሁ። እንደገና ደግሞ ፓፓ ጆን በኢንተርፕሪነርሺፕ መመረቅ ችያለሁ። ግን ከዛ በተጨማሪ ግን አሁን ራሱ ኮቪድ ራሱ እንደዚህ ችግር በሆነበት ጊዜ ከአምስት የተመራቂ ተማሪዎች ኢንተርንሺፕ እኔ ያ ሊሰሩ ችለዋል። በዚህም እኔ በተለይ አሜሪካ ማርኬት ላይ ኤክስፖርት የማድረግበት ምርቶችን ማስተዋወቅ የሚችልበት እንደገና እዛ ካሉ አምራቾች ጋር አንድ ላይ ኮላቦሬት አድርገን መስራት የምንችልበትን ነገር እንዲሁም የተለያዩ መሽሩም እንዴት ኢትዮጵያ ተጠቃሚ ልትሆንበት የምትችልበትን መንገድ ጥናት ሲያደርጉ ቆይተዋል። ስለዚህ ለሀገሬ ምን መሆን ችሏል? ቬንቸር ስኩል አይዋ ዩኒቨርሲቲ ኢትዮጵያ መጥቶ ወጣት ሴት ኢንተርፕሪነሮችን የሚያሰለጥንበትን ነገር ከሀዋሳ ዩኒቨርሲቲ እና አዳማ ዩኒቨርሲቲ ላይ አሁን ከአንድ ወር በኋላ የሚጀምር ነገርን ኖርማል ይሄ ከ200 ተወዳዳሪዎች ሊያሸነፍ የቻለበት ፕሮጀክት ነው። በዚሁ ማንዴላ ዋሽንግተን ከፈጠረልን ኮኔክሽን ነው። ሌላው ከዩኤስ ኤድ ሲቲ ፋውንዴሽን እና ዩኤስ ኤድስ ዩናይትድ ስቴትስ አፍሪካ ዲቨሎፕመንት ፈንድ ከዋሽንግተን ፌሎ ከተሳተፉ እና እንዲህ ከአፍሪካ 46 ትላልቅ ተስፋ ሰጪ ፕሮጀክቶች ካወጣው ውድድር እዛ ላይ ከነበረው ውድድር ኦልሞስት ከአፍሪካ ከተመረጡት 46 አንዱ መሆን ችያለሁ። ከኢትዮጵያ በእርግጥ ብቸኛው ነኝ። ይሄ በተለይ ይሄ ውድድር ኦልሞስት የኔን ድርጅት ኢንዱስትሪ በኢትዮጵያ ላይ ትልቅ ሊቀይር የቻለ እድል ነው። ሌላው ብዙ ካምፓኒዎችን ማየት ችለናል። ይህም ደግሞ ትልቅ ህልም እንዲኖረኝ አድርጓል። ለምሳሌ እነ ቦይንግን ስጎበኝ፣ ጆን ኤንድ ጆንሰን ማምረቻዎችን ስጎበኝ፣ እነ ናሳን ስጎበኝ፣ እነ ሱካን ስጎበኝ ይሄ ኦልሞስት ምን ያህል አሜሪካ ሄዳለች ግን እኛም ከሰራን ምን ያህል መቀየር እንችላለን የሚለውን በተለይ በጣም ትልቅ ስንቅ ሰንቄ ኢትዮጵያ ተመልሼ እንዲሰራ እያደረገኝ አንድ ነገር ነው። ኦፍኮርስ ትንሽ ሌቭል ላይ ግን መድረስ እንችላለን የሚለውን እምነት እንዲኖረኝ ያስችለኛል። ስለዚህ በሁሉም አንግል የማንዴላ ዋሽንግተን ፌሎ ትልቅ ለውጥ አምጥቶልኛል።
በዚህ ስራ ውስጥ ጥቂት አመታትን አሳልፈሃል። ንግዱ እንዴት እየሄደ ነው? የእንጉዳይ ምርቱ በአሁኑ ሰዓት ያንተና የአጋሮችህ የወደፊት እቅድስ ምንድን ነው?
በአንድ ሺህ ብር ተከራይቼ ነው በብሮ ይከተ የጀመርኩት ባላለቀ ህንፃ ላይ። አሁን ላይ እንግዲህ ትሬኒንግ ሴንተር አለን። ስለዚህ መሽሩም ላይ ማሰልጠን ችለናል። በጣም ቆንጆ የሆነ ላብራቶሪ ኢቨን ለምስራቅ አፍሪካዎችን መላክ የሚያስችል ዲቨሎፕ ማድረግ ችለናል። ሪሰርቾችንም እየሰራን ነው። ተሻሻሉ ዝርያዎችን ማውጣት የቻልንበት ሁኔታ ነው ያለው። ከዚህ ውጪ ፕሮዳክሽኑ ላይ 300 በሚል ፕሮጀክት 300 ብቁ አምራቾችን በኢትዮጵያ ውስጥ ለመገንባት እነዚህም ብቁ አምራቾች አትሊስት 20 አምራቾችን እየተከታተሉ ምርቱን ኮሌክት አድርጎ በዚህ 8 ወር ከ3000-6000 አምራቾችን ኢትዮጵያ ውስጥ ፎርም ለማድረግ እየተንቀሳቀስን ነው ያለ ነው። ከዚህ ውጪ ቅድም እንዳልኩ ቻሌንጅ የነበረው ፍሬሽ መሽሩም አይቆይም። ድራይ ሆኖና ፕሮሰስ ሆኖ ወደ ተለያዩ ምርቶች አሁን በኤክስፖርት ማርኬት ትልቅ ገበያ ያገኘንበት የመሽሩም ቡና አለ። ስለዚህ የቡናን በጣም ኒትሪሽናል ዊች አድርጎ እንደገና ደግሞ የማነቃቃቱንም ኃይል ጨምሮ ግን በጣም ኒውትሪሽናል በውጭ በሆነ መልኩ የሚያቀርብ ነው። ሰው የመሽሩም ፕሮሰስ ሆኖ አበትንም እንደገና ኢትዮጵያ ደግሞ ለተጠቃሚዎች የሚደርስበትንም ነገር እያየን ነው። ሌላው ትልቁ እየሰራንበት ያለ ነው የፋሲካ ጾም እንዲሁም የገና ጾም በመሽሩም ነው። ስለዚህ ከተለያዩ ሼፎች ጋር በመተባበር እንግዲህ አዲስ አበባ ውስጥ እንደምታውቀው በሺዎች የሚቆጠሩ የስጋ ቤቶች በጾም ጊዜ ሮብና አርብ ይዘጋሉ። እንደገና በጾም ጊዜ ፋሲካና የገና ጾም ጊዜ ይዘጋሉ። ስለዚህ እነዚህ ስጋ ቤቶች ሳይዘጉ መሹም ቅድም እንዳልኩ ስትበላው ስጋንና መሹም የመለየቱ ዘይም አንድ ነው፣ ግን እንዴት አድርገን እንሰራዋለን በኢትዮጵያ ትራዲሽን በሚለው ነበረ ጊዜ የፈጀ ነው። ስለዚህ አሁን ሸክላ ጥብሱ ልክ እንደ መሹም በመሹም ሆኖ ልክ የስጋ ጣዕም ግን በጣም ለጤንነት ጠቃሚ ሆነ ኮሌስትሮል የሚለው እንደገና አንቲ ኮሌስትሮል ባለው እንግዳይ ዝርያዎች እንደገና ደግሞ የመሹም ዱለት በመሹም ኮምፕሊትሊ ከስጋ ጋር በማስለየት ሁኔታ እንዲሁም ሌሎችም ምግቦቻችንን በመሹም አድርገን ሰው እንዲለምደው እንደገና ደግሞ አሁን ላይ እንደምታየው ትልቅ ኢንፍሌሽን አለ። ስጋ በጣም ተወዷል። ሰው በቀላሉ መሹምን ገዝቶ የሚጠቀምበትን ነገር ለማድረግ እና እነዚህም ያልኩህን ብቁ የሆኑ አምራቾችን አንድ ላይ አስተባብሮ በብዛት እያመረትን ለብዙ ኮሚኒቲ ለመድረስ እየሰራ ነው። ስለዚህ እርግጠኛ ነኝ በመጪዎቹ ትንሽ ዓመታት ውስጥ ትልቅ ለውጥ ይመጣል፣ በማህበረሰቡም ደረጃ ለውጥ ይመጣል ብዬ አምናለሁኝ።
እጅግ በጣም አመሰግናለሁ ዮናታን በቀለ፣ የሺታኪንግ ጉዳይ አምራች ድርጅት መስራችና ስራ አስኪያጅ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ሁሉ እንዲገጥምህ እመኝልሃለሁ። መልካም ምሽት።
እኔም በጣም አመሰግናለሁ። እሺ።
በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። መዓዛ መንክር የስነ ልቦና ባለሙያ ስትሆን በቅርቡ 2 በ1 የተሰኘ መጽሐፍ አሳትማለች። መጽሐፉ ከኦቲዝም ጋር መምህራን፣ የጤና ባለሙያዎች እንዲሁም ደግሞ ወላጆች ልጆቻቸውን እንዴት እንደሚያግዙ የሚያስረዳ መሆኑም ተገልጿል። ስመኝሽ ቆየ በመጽሐፉ ዙሪያ ከመዓዛ መንክር ጋር ቆይታ አድርጋለች፣ እንደሚከተለው ይቀርባል።
ማዓዛ እንግዲህ ዛሬ የተገናኘ ነው ሁሉም በአንድ የተሰኘ ኦቲዝምና ተያያዥ እክል ያለባቸው ልጆችን ለማገዝ የሚረዳ መጽሐፍ ጽፈሽ ለገበያ ወለሽ ነውና እስቲ በቅድሚያ ጣፉን ለመጻፍ መነሻ ከሆነሽ ሐሳብ እንነሳ። ስለ ኦቲዝም ኢትዮጵያ ውስጥ በማህበረሰቡ ዘንድ ያለው የውቀት ደረጃ ምን ይመስላል?
ኦቲዝምም ብቻ ሳይሆን ሌሎችም ከህፃናት ላይ የሚከሰቱ የአይምሮ ህመም አይነቶች እገዛው መጀመር ያለበት በቤት ውስጥ ነው። ግን ወላጆች ከምን መጀመር እንዳለባቸው፣ ምን ማድረግ እንዳለባቸው ብዙ ጊዜ አያውቁም እና ከዛ የተነሳ ይሄ በጣም ውጤታማ ወርቃማ የሆነ የልጆቹ ለጋ እድሜ ያልፋል። በተለይ አሁን በቅርብ ነው እንጂ 2ም 3ም ዓመት የሆኑያቸው ህጻናት መምጣት የጀመሩት በፊት እንደውም በቃ ትልልቅ ከ9 10 11 ዓመት የሆናቸው ልጆች ናቸው እና ለምን ዘገያችሁ ስትያቸው እኛ መፍትሄ እኮ ያለው ነገር አልመሰለንም፣ የት ሄዶ ህክምና ሊያገኙ እንደሚችሉ አናውቅም እና የመሳሰሉት ነገሮች ይላሉ እና ስለዚህ ያ ነገር በጣም ከበፊቱ የሚያሳስበኝ ስለነበረ በመጽሐፍ ባደርገው መጠነኛ የትምህርት ደረጃ ያለው ሰው በአማርኛ ቋንቋ የሚጻፍ ስለሆነ ሊጠቀምበት ይችላል የሚለውን ነገር ማሰብ ጀመርኩ።
ይህን ችግር ያለባቸው ልጆች ለማገዝ መጀመሪያ ችግሩን መለየት ያስፈልጋል እና ይሄ ኦቲዝም የሚባለው በሽታ ምን አይነት ነው? ወላጆችስ እንዴት ነው ሊያውቁት ሊለዩት የሚችሉት? ገና በልጅነታቸው
ኦቲዝም ያለባቸው ልጆች ከሌሎች ልጆች በባህሪ ይለያሉ። እነዛ ባህሪያቶቹ ደግሞ ምንድን ናቸው? ብዙ ጊዜ ከሰው ጋር ግንኙነት ለመፍጠር ማለት ጓደኝነት፣ ማህበራዊ ትስስር ለመፍጠር ይቸገራሉ። አይን ለአይን ምልከታ ማድረግ ይቸገራሉ። ሀሳባቸውን በንግግርም ሆነ በምልክት መግለጽ ይቸገራሉ። ሌላው ደግሞ ብዙ ያልተለመዱ አይነቶች ድግግሞሽ ያላቸው ባህሪያት፣ ፍላጎቶች፣ ድርጊቶችን ማድረግ ይወዳሉ እና በአብዛኛውን ጊዜ በእነዚህ በሁለቱ ባህሪያቶቻቸው ከሌሎች ልጆች ወይም ሌሎች አይነት እክል ካለባቸው ይለያሉ እና ኢትዮጵያ ውስጥ ያው የዚህ የኦቲዝም ብቻ ሳይሆን አጠቃላይ ከአይምሮ ጋር ተያያዥ የሆኑ እክል ስላሉባቸው ልጆች ያለው ግንዛቤ በጣም አናሳ ነው።
እንግዲህ አሁን ባልሹ መሰረት ችግሩ ከተለየ በኋላ አንቺ ጻፍሹ ሁሉም በአንድ የተሰኘው መጽሐፍ ኦቲዝም ያለባቸው ህጻናት ከቤት ውስጥ ጀምሮ መርዳት የሚያስችል መረጃ ይሰጣልና እስኪ ዋና ዋና የምትያቸው ኦቲዝም ያለባቸው ልጆች ሊረዱበት የሚችሉበት መንገድ ምንድን ነው?
ዋና ዋናዎቹ እንግዲህ ምንድናቸው? የመጀመሪያው ብዙ ኦቲዝም ያለባቸው ልጆች ሀሳብን በንግግር መግለጽም ሆነ ሌሎች የሚያስተላልፏቸውን መልእክቶች መረዳት ይቸገራሉ። አንዱ ትልቅ ወላጆችን በተለይ በዋነኝነት የሚያሳስበው የተግባቦትና የንግግር መዘግየትና ይሄኛው እክል ነው። ስለዚህ መጽሐፌ ውስጥ አንዱ በትልቁ ቦታ የተሰጠው ነገር ምንድን ነው? የተግባቦትና የንግግር ክህሎት ወይም ስፒች ቴራፒ የምንለው ከየት ነው መጀመር ያለበት? አንድ ልጅ ደግሞ በምን አይነት መንገድስ ነው ሀሳቡን አሁን የሚገልጸው? በአብዛኛው ከማህበረሰቡ ጋር ሊያግባባው በሚችለው ምልክት ሊሆን ይችላል፣ ንግግር ሊሆን ይችላል፣ የተለያዩ ፎቶግራፎችን በመጠቀም ሀሳብን መግለጽ ሊሆን ይችላል። እነዛን እንዴት ሊጠቀምባቸው እንደሚችል በቤት ውስጥ ወላጆች ራሳቸው ያንን የንግግር ክህሎት እንዲመጣ እንዴት ማስጀመር እንዳለባቸው አንዱ እሱ ነው። ሁለተኛው ደግሞ ብዙ ጊዜ ወላጆች የሚቸገሩት ምንድን ነው? ልጆቻቸውን ራሱ ማወቅ ይቸገራሉ። ልጄ ይወደኛል አይወደኝም፣ አሞታል ከፍቶታል ተደስቷል የሚለውን ልጆቻቸውን ስሜት፣ የልጆቻቸውን ጠባይ ፍላጎት በጣም መረዳት ይቸገራሉ። ስለዚህ ልጆቻቸውን እንዴት መረዳት እንዳለባቸው አንድ ልጅ የሆነ ነገር ሲያደርግ እጅ ያውለበለበ ሊሆን ይችላል፣ ግን ያ እጅ ማውለብለብ ደስታን የገለጸበት ሊሆን ይችላል፣ አሞኛል ማለት ሊሆን ይችላል፣ ወይም የሚደረገው ነገር እኔ ያልተመቸኝም ሊሆን ይችላል። ያንን ግን በቅርበት አብረሻቸው ስትሰሪ፣ በጣም ስትጠጊያቸው፣ በጣም ስታያቸው ነው ትርጉሙ የሚገባሽ። ስለዚህ ልጆቻቸውን እንዴት ነው መረዳት ያለባቸው? ሌላው ደግሞ አስቸጋሪ ባህሪያት የምንላቸው ራስንም ሌላንም የሚጎዱ ባህሪያት ተዘውትረው ይታያሉ። ኦቲዝም፣ በኦቲዝም ጥላ ስር የሚኖሩ ልጆች ላይ እነዛንም ባህሪያት እንዴት መከላከል እንደሚቻል፣ እንዴት መቆጣጠር እንደሚቻል እነዛን ያስተምራል። በዕለት ተዕለት ህይወታቸው አስፈላጊ የምንላቸው ክህሎቶች አሉ ለህፃናት በእድሜያቸው። እነዛ ክህሎቶች ምን ምንድን ናቸው? እንዴት ማለማመድ ይቻላል የሚል ነገርም አለው። በጣም በርካታ ናቸው። ትርጉም ያለው እንደሆነ ውጤት ያመጣ እንደሆነ ደግሞ እንዲረዱበት 10 ወላጆች እውነተኛ ታሪካቸውን ያለፉበት እውነተኛ ፌስ ያደረጓቸውን ቻሌንጆች አካፍለዋል። ስለዚህ መጽሐፉ 10 ምዕራፎች አሉት። 10 ደግሞ እውነተኛ የወላጆች ተሞክሮች አሉ። በዚህ መልክ ነው የተዘጋጀው።
በጣም ደስ ይላል። በተለይ ደግሞ ኦቲዝምን በተመለከተ ሰዎች በግላቸው አንብበው መረጃ የሚያገኙበት በሀገር ውስጥ ቋንቋ በዚህ መልኩ የተጻፈ መጽሐፍ ብዙም ያለ አይመስለኝም እና በዚህ መልኩ መቅረቡ በጣም ትልቅ ነገር ነው። ግን ከወላጆች በተጨማሪ ለእንደዚህ አይነት ልጆች ድጋፍ የሚያደርጉ የተለያዩ ተቋማት አሉ። ለምሳሌ ትምህርት ቤቶች ለእነሱም ድጋፍ የሚሰጡ መረጃዎች ይኖሩት ይሆን?
በትክክል። አሁን መጽሐፉ የተዘጋጀው ወላጆችን፣ መምህራንና ባለሙያዎች ሐኪሞች ሊሆኑ ይችላሉ፣ ሳይኮሎጂስቶች ሊሆኑ ይችላሉ፣ የልዩ ፍላጎት ትምህርት ባለሙያዎች ሊሆኑ ይችላሉ እና ከዛም በተጨማሪ ደግሞ በሳይንሱ በሳይኮሎጂም በልዩ ፍላጎት ትምህርቱም ስልጠናው ሳይኖራቸው በፍላጎት ብቻ ልዩ ድጋፍ የሚፈልጉ ህጻናትን የሚያግዙ ባለሙያዎች አሉ፣ በተለያየ የትምህርት መስክ ተመርቀው። ስለዚህ ይሄ መጽሐፍ ስራው ምንድን ነው? እነዚህን ሁሉ የሚያበቃ የአሰልጣኝነት ሚናቸው ምን መምሰል አለበት ስለሆነ ለባለሙያዎችም፣ ለመምህራንም፣ ለወላጆችም፣ ለእህት ለወንድሞችም፣ ለሁሉም የሚያገለግል ነው።
መጽሐፍሽ ሁሉም አይነት የህብረተሰብ ክፍል ሊያገኝበት በሚችለው ዋጋ ነው የቀረበው? እስካሁንስ ባለው ያገኘሽው ምላሽ ወይም ተቀባይነት ምን ይመስላል?
ዋጋውን ያደረግኩት 400 ብር ነው። ነገር ግን አንዳንድ አሁን በጎ ፈቃደኛ የሆኑ በስራ የሚያቁኝ ሰዎች በጣም ለተቸገሩና ይህን ክፍያ መሸፈን ለማይችሉ ደግሞ ባለሙያም ሆነው አቅሙ የሌላቸው ግን አንብቤ ብጠቀምበት ለሚሉ ለማሰራጨት እየሸፈኑ ነው። እኛም ደግሞ አዲስ አበባ ውስጥ ላሉ በተለይ መንግስታዊ ያልሆኑ ድርጅቶች በላይብረሪያቸውና ለተወሰነ ለስታፋቸው መስጠት እንዲችሉ በነጻ እያሰራጨን ነው። ከአስተያየቱ ስንጀምር እንግዲህ በጣም ማለት ከምጠብቀውም ከማስበው በላይ በጣም ጥሩ ምላሾችን እያገኘው ነው። የመጽሐፍት መሸጫ ራሱ ያሏቸው ሰዎች አንብበውት አንዳንድ የወላጆች እንደዚህ ለእንደዚህ አይነት ልጅ የሚሆን መጽሐፍ የለም ብለው ይጠይቁን ነበረ እና በጣም እናዝን ነበረ። ይሄንን ስናነበው ግን በጣም በደንብ አድርጎ አቅም የሚሰጥ ወላጆችን የሚያስታጥቅ መጽሐፍ ነው ብለው በጣም ከማስበው በላይ አስተያየት ይሰጣሉ። የትምህርት ቤት ባለቤቶች መምህራንም እንደዛው በጣም ከማስበው በላይ ትልቅ ጥቅም ፋይዳ ያለው እንደሆነ ይነግሩኛል። እንደውም ሌላም ለመጻፍ እንድበረታታ በቃ እችላለሁ ማለት ነው ብዬ እንዳስብ እያደረገኝ ነው።
በዚህ በኦቲዝምና ተያያዥ እክል ያለባቸውን ልጆች ለማገዝ የሚረዳ ሁሉም በአንድ የተሰኘ መጽሐፍ ጽፈሽ ለገበያ ቀርበሻል። እንግዲህ አድማጮቻችንም መጽሐፉን ገዝተው እንዲያነቡ እንጋብዛለን። አንቺ ግን ከእኛ ጋር ለነበረሽ ቆይታ በጣም እናመሰግናለን።
እኔም አመሰግናለሁ ለሰጠችኝ እድል። እግዚአብሔር ይስጥልኝ።
አድማጮቻችን ከኛ ጋር ሰነበራችሁ ቆይታ እያመሰገነ ለዛሬ ያለንን እዚህ ላይ ፈጸምን። አስተያየቶቻችሁን በፌስቡክ ገጻችን በያማሪክ ላይ ለጋቢና ቪ ያላችሁ አድርሱን። gabinavi@yemis.com የኢሜል አድራሻችንንም ተጠቀሙ። ሰለሞን አባተ በአርቶት፣ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረሞ መርሃ ግብሩን በመምራት አብረናችሁ አምሽተናል። በነገው ምሽት በመደበኛው መርሃ ግብር እንጠብቃችኋለን። ለዛሬ እዚህ ላይ ፈጸምን። ደህና ደሩ።
Chia lesh, chia lesh, chia lesh.